Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ አርብ መጋቢት 17 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ለምሽቱ ከያዝነላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በኢትዮጵያ ባለፉት ጥቂት ሳምንታት በኮቪድ-19 የሚያዙ ሰዎች ቁጥር በአስቸኳይ ሁኔታ እየጨመረ መሆኑ ተገለጸ።
የጽኑ ህሙማን ክፍላችን አሁን ላይ በጣም ሙሉ ከመሆኑ ብቻ ሳይሆን ሁሌ አልጋ ይገኛል ወይ ብሎ የሚጠብቅበት ሁኔታ ነው ያለውና አሁን ያለው ህሙማን ፍላጎት ከኮቪድ ጋር ተያይዞ በጣም ከፍተኛ ነው። በእውነቱ
የሰማችሁት በበሽታው ምክንያት ወደ ጽኑ ህሙማን ክፍል የሚገቡና ህይወታቸውን የሚያጡ ሰዎች ቁጥር መጨመሩን ተከትሎ ካጠናቀርነው አብይ ርዕሰ ዘገባችን ላይ የተወሰደ ነው። በሌላ በኩል በትላንትናው ዕለት የኬንያ መንግስት እጅግ ብዙ ስደተኞችን የሚያስተናግዱትን የካኩማና የዳዳቤ ስደተኛ ጣቢያዎችን በሁለት ሳምንት ጊዜ ውስጥ እንደሚዘጋ ማሳወቁን ተከትሎ በመጠለያዎቹ ነዋሪ የሆኑት ስደተኞች ጭንቀት ላይ መሆናቸውን ለአሜሪካ ድምጽ ገልጸዋል።
ግን ያ ደግሞ 14 ቀን ማለት ምን እንደሆነ ራሱ አይደለም ካምፕን ያክል አንድ ግለሰብ እንኳን ከሀገር እንዲወጣ የሚሰጥበት ጊዜም አይደለም። በዚህ ይዘት ከሆነ
በዚህ ዙሪያ ዘገባ አለን። ሌሎች የሀገር ውስጥና ዓለም አቀፍ የቴክኖሎጂ ዘገባዎችንም አጠናቅረናል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ኤልያስ አስማረም በቅንብሩ አብሮኝ ያመሻል። አብራችሁን ስለምትሆኑ ከልብ እያመሰገንን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
ደቡብ ሱዳን የመጀመሪያውን ክትባት አቅርቦ ትናንት በጁባ አውሮፕላን ጣቢያ ተቀብላለች። የመጀመሪያዎቹ 132,000 የአስትራዘኒካ ክትባቶችን የተቀበለች ሲሆን ለጤና ጥበቃ ሰራተኞችና ለቫይረሱ ተጋላጭ የህብረተሰብ ክፍሎች እንደሚሰጥም ታውቋል። የኮቪድ ክትባቶች በፍትሐዊ መንገድ እንዲዳረሱ በሚሰራው በኮቫክስ ስብስብ አማካኝነት በሚቀጥሉት ጥቂት ወራት ውስጥ ተጨማሪ 732,000 ክትባቶች ይመጡልናል ስትል ደቡብ ሱዳን አስታውቃለች። ባለፉት ቅርብ ሳምንታት ውስጥ ከ15 በላይ የአፍሪካ ሀገሮች የኮቪድ-19 ክትባቶችን አግኝተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19 ክትባት የማዳረስ ግባቸውን ከፍ አድርገው አቅርበዋል። ፕሬዚደንቱ ትናንት በዋይት ሀውስ በሰጡት የመጀመሪያቸው የሆነ ጋዜጣዊ ጉባኤ አስተዳደሩን ከተረከቡ በመጀመሪያው 100 ቀናት 2 ሚሊዮን ሰው አስከትቦ የመገኘት ግብ እንዳላቸው አስታውቋል። ትልቅ ግብ መሆኑ ይገባኛል። መጀመሪያ ካለምነው ግባችን እጥፍ ነው። በዚህ ደረጃ ያለመ አንድም ሀገር የለም ብለዋል ጆ ባይደን። በዩናይትድ ስቴትስ እስካለፈው ረቡዕ 130 ሚሊዮን ክትባቶች መሰጠታቸውን፣ ከዚያም ውስጥ ደግሞ 85 ሚሊዮን ሰው የመጀመሪያውን ክትባት፣ 45 ሚሊዮን ደግሞ ሙሉ በሙሉ ተከትበው ያጠናቀቁ መሆናቸውን የዋይት ሀውስ ባለስልጣናት አስታውቀዋል። ካለፈው ማክሰኞ ጀምሮ የስዊዝ ካናልን የባህር መተላለፊያ መስመር ዘግቶ በቆመው ግዙፍ የዕቃ መርከብ የተነሳ የነዳጅ ምርት ማጓጓዣ ዋጋ በጥፍ ገደማ መጨመሩ ተገልጿል። መርከቡ ሊንቀሳቀስ ባለመቻሉ በርካታ የንግድ መርከቦች የሚያልፉበት በማጣት ወደ ሌላ አቅጣጫ ማምራት የግድኑባቸዋል። የስዊዝ ካናልን መተላለፊያ 400 ሜትር እርዝማን ያለው መርከብ በጎኑ ዘግቶት ቆሟል። የመርከቡ ባለቤት ኩባንያ እስከ ነገ ቅዳሜ ማታ ድረስ መርከቡን ለማስነሳት እየሰራ ነው የሚሉ ዘገባዎችን ያስተባበለ ሲሆን ጥረት እያደረግን ነው ብሏል። የግብፅ የስዊዝ ካናል ባለስልጣን በበኩሉ ዩናይትድ ስቴትስ መርከቡ ተነስቶ መተላለፊያው እንዲከፈት በሚደረገው ጥረት ለማገዝ ሀሳብ ማቅረቧን በደስታ መቀበሉን አስታውቋል። አውሮፓንና እስያን የሚያገናኘው ጠባብ መተላለፊያ መዘጋቱ የንግድ ሸቀጥ በሚያጓጉዙ የንግድ መርከቦች እንቅስቃሴ ላይ ከባድ ችግር አስከትሏል።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን ወደ ዕለቱ ቀዳሚ ርዕስ እንሻገር።
Thank you.
በኢትዮጵያ ባለፉት ጥቂት ሳምንታት በኮቪድ-19 የሚያዙ ሰዎች ቁጥር በአስደንጋጭ ሁኔታ እየጨመረ መሆኑንና በበሽታው ምክንያት ወደ ጽኑ ህሙማን ክፍል የሚገቡና ህይወታቸውን የሚያጡ ሰዎች ቁጥርም በከፍተኛ ሁኔታ መጨመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከዚህ ጋር ተያይዞ በሀገሪቱ ውስጥ የጽኑ ህሙማን አልጋ፣ ኦክስጅንና ሰው ሰራሽ የመተንፈሻ መርጃ መሳሪያዎች እጥረት የተከሰተ ሲሆን የቫይረሱ ተጠቂዎች ህክምና ለማግኘት መቸገራቸውን የአሜሪካ ድምጽ ያነጋገራቸው የታማሚ ቤተሰቦች አስታውቀዋል። በዚህ ጉዳይ የተለያዩ ሰዎችንና ሆስፒታሎችን ያነጋገረችው ስመኝሽ ቆየናት ዝርዝሩን ታቀርባለች።
መክሊት ምንተስኖት በሞጆ የሚኖሩ እናቷን ለቀናት ረፍት ለነሳቸው ህመም የተሻለ ህክምና እንዲያገኙ ወደ አዲስ አበባ በታመጣቸው ምክንያቱ ግን ሊታወቅ አልቻለም። ይታከሙበት የነበረው ዋሽንግተን ሆስፒታል የአልጋና የኦክስጅን እጥረት ስላጋጠመው ለተሻለ እርዳታ ወደ ካዲስኮ ይመራቸዋል። መክሊትና ቤተሰቦቿ በካዲስኮ የገጠማቸው ተመሳሳይ ነው። ሆስፒታሉ ኦክስጅንና የጽኑ ህሙማን አልጋ በሚፈልጉ ህሙማን ተጨናንቋል። በድንገተኛ ለተለያዩ ህክምና ለሚመጡ ሰዎችም ቦታ የላቸውም። የመክሊት እናት ተኝተው የሚታከሙበት አልጋም ሆነ ለመተንፈስ የሚረዳቸው ኦክስጅን አልነበረም። መክሊት በዚህ መሃል እናቴ በጣም እየደከመች ሄደች ትላለች።
በጣም ደክማ ነበረ። መተንፈስም ተቸግራ ነበር። እንዲሁም ቅድም እንዳነሳሁልሽ የመቃዠት የኮንፊውዝድ የመሆን ነገር ነበራት እና ካዲስኮ እንደደረስን አልጋ ማግኘት አልቻልንም፣ ኦክሲጅንም አልነበራቸውም። ሶ ኢሚዲየትሊ ወደ ኮሪያ እንድንሄድ ሪከመንድ አደረጉም። ሶ ወደ ኮሪያ ሆስፒታል ይዘናት ሄድን።
ኮሪያ ሆስፒታልም የተለየ ሁኔታ አልገጠማቸውም። እዛም አልጋ የለም፣ ኦክሲጅንም የለም።
ኢመርጀንሲ እንኳን አስገብተናት ልትተኛ አልቻለችም። እንግዲህ እሱኛው ሶስተኛ ሆስፒታላችን ነበር ምንም አይነት ሰርቪስ ያላገኘንበት። ከዛ የመጨረሻ አማራጭ እነሱም ስጀስት ያደረጉ ወደ የረር ሆስፒታል እንድንወስዳት ነበረ። እነሱም አልጋምን ከሌላቸው ኦክሲጅንም እንደሌላቸው ነገሩን እና በጣም አስቸጋሪና ከባድ ጊዜ ነበር። በጣም ትንፋሿ ይቆራረጥ እና ለመተንፈስ ትቸገር ነበር። የኦክሲጅን ሌብላ በጣም ቀንሶ ስለነበር በጣም ተጨንቀን ነበር።
በእናታቸው ከፍተኛ መዳከም የተደናገጠው የመክሊት ቤተሰብ በተለያዩ ሆስፒታሎች ለእናታቸው እርዳታ ለማግኘት ብዙ ከለፉ በኋላ በመጨረሻ ሚኒሊክ ሆስፒታል ኦክስጅን ማግኘት እንደቻሉ መክሊት ትናገራለች።
አልጋ በእርግጥ አላገኘችም፣ ግን ኦክስጅን ማግኘት ቻለች። ሰው ቅዳሜ ማታም በኢመርጀንሲ ገብታ ስትሬቸር ላይ አድርገዋት ኦክስጅን ማግኘት ቻለች። ሌሎችም ተጨማሪ ህክምናዎች ተደረጉላት እና ቅዳሜ ከሌሊቱ 6 ሰዓት ኮቪድ ፖዚቲቭ እንደሆነች አወቀ። የምኒልክ ሆስፒታል የራሱ የማገገሚያ ሴንተር አለ ወደ ባልደራስ አካባቢ፣ እዛ ሙሉ ነበር እና አልጋ ለማግኘት ኦክስጅን ለማግኘት በጣም 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 ችግር ነበር።
መክሊትና ቤተሰቧ ባለፈው ሳምንት ያሳለፈው ውጣ ውረድ ከጥቂት ሳምንታት ወዲህ በከፍተኛ ሁኔታ ስርጭቱን በጨመረው የኮቪድ-19 ስርጭት ምክንያት በርካታ ኢትዮጵያውያን እያሳለፉት ያለው ችግር ነው። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተገኘው መረጃ እንደሚያመለክተው በኢትዮጵያ በኮቪድ-19 የሚጠቃው ሰው ቁጥር በ20% ጨምሯል። ይህ ማለት ምርመራ ከተደረገላቸው ከሶስት ሰዎች አንዱ በኮቪድ-19 መያዙን ያሳያል ሲልም አስጠንቅቋል። በዚህ ሳቢያ ሆስፒታሎች የህክምና ክትትል ለሚያስፈልጋቸው ጽኑ ህሙማን መርጃ የሚያገለግሉ የመታከሚያ አልጋዎች፣ የሰው ሰራሽ መተንፈሻ መርጃ ወይም ቬንትሌተር እና ኦክስጅን እጥረት አጋጥሟቸዋል። ከነዚህ መሃል ኮቪድ-19 ወደ ኢትዮጵያ ከገባ ጊዜ አንስቶ ለጽኑ ህሙማን አገልግሎት ሲሰጥ የቆየው ቅዱስ ጳውሎስ ሆስፒታል አንዱ ነው። በየዕለቱ በሆስፒታሉ በጽኑ ህሙማን መርጃ ውስጥ ከሚታከሙ ሰዎች እጥፍ የሚሆኑ አገልግሎቱን ለማግኘት እየተጠባበቁ መሆናቸውን በሆስፒታሉ የድንገተኛና ጽኑ ህሙማን ትምህርት ክፍል ተባባሪ ፕሮፌሰርና ሐኪም የሆኑት ዶክተር መንበኡ ሱልጣን ነግረውናል።
የጽኑ ህሙማን ክፍላችን አሁን ላይ በጣም ሙሉ ከመሆኑ ብቻ ሳይሆን ያለን 14 አልጋ ነው የጽኑ ህሙማን የሌላውን አልጋ ስጠን እና 14ቱም አልጋ ሁሌ ሙሉ ብቻ መሆኑ ሳይሆን የ14 ሰው የሚጠብቅ ሁሌ የሚኖርበት ሁኔታ አለ። ማለት ሁሌ አልጋ ይገኛል ወይ ሰው ለቆ ይገኛል ወይ ብሎ የሚጠብቅበት ሁኔታ ነው ያለው እና አሁን ያለው ጽኑ ህሙማን ፍላጎት ከኮቪድ ጋር ተያይዞ በጣም ከፍተኛ ነው በእውነቱ።
በቅዱስ ጳውሎስ ሆስፒታል ተጨማሪ ለጽኑ ህሙማን የሚሆኑ አልጋዎችን ለመጨመርና አገልግሎቱን ለማስፋት እየታሰበ ቢሆንም ከዛ ጎን ለጎን የሚያስፈልጉ የህክምና ግብአቶችን ማግኘት ግን አስቸጋሪ እንደሚሆን ዶክተር መንበኡ ይገልጻሉ።
ሁለት ነገር ነው ያጋጠመው። አንዱ የጽኑ ህሙማን ክፍል ፍላጎት በጣም ከመጨመሩ የተነሳ ማስፋት ይኖርብናል ማለት ነው። ማስፋት ሲያስፈልግ ደግሞ ተጨማሪ እቃዎች ይፈልጋል። በተለይ የማሽን መካኒካል ቬንትሌተሩ፣ ሌሎች ማሽኖች ብዙ ያስፈልጋል ማለት ነው። በዛው ልክ ደግሞ የነበረውን እንኳን ለማስቀጠል የሚያስፈልጉ በቀን ተቀን የምንጠቀማቸው ኮንሲመብሎች፣ ኦክሲጅኖች ያስፈልጋሉ። አሁን ኦክሲጅን አዲስ ለሚያስፈልገው ተጨማሪ የአይሲዩ ፍላጎት ማስፋፋት እንኳን ቢቀር የነበረውን እንኳን በደንብ ለማስቀጠል የኦክሲጅን እጥረቶች ያጋጥማሉ እና በእውነቱ ብዙ ጥረቶች አሉ ኦክሲጅን ለማስፋፋት። ግን ደግሞ ኮቪድ እየተስፋፋ ባለበት ፍጥነት ኦክሲጅን ማሟላት እየተቻለ አይመስልም።
የኮቪድ-19 ታማሚዎች በግል ሆስፒታሎች ሕክምናውን ለማግኘት በሚያደርጉት ጥረት እስከ 1.5 ሚሊዮን ብር እንደሚያስወጣ በርካቶች ነግረውናል። አዲስ አበባ ውስጥ በፈረንሳይ ለጋሲዮን አካባቢ ነዋሪ የሆነው አዲስ አጋ ወንድሙ በኮቪድ-19 መያዙን ካረጋገጠ በኋላ በግል ለማሳከም ሞክሮ ነበር።
በግል በጣም ከኛ አቅም በላይ ነው። ለአንድ ግለሰብ የሚጠየቀው መጀመሪያ እስከ 300 ሺህ ብር ታስይዛለሽ። ከዛ በኋላ እያለ ይቀጥላል። እኛ ደግሞ በዛ አቅም ደረጃ በጣም በአንድ የምታመጭው ነገር አይደለም ብሩን ማለት ነው። ያው ኢትዮጵያ ውስጥ ያው የኑሮም ችግር አለ። ወደዛ ትራቻ ነው ወደ ሚዚክ ወስደነዋል። በኤመርጀንሲ ስንወስደው ከዛ ወደ ውስጥ ንቀጥታ ሄደው ቀናቶች እየቆጠሩ ሲመጡ በአንድ በሁለተኛው ቀን ምንም ለውጥ የለውም ነበረ። ያው የግዴታ ወደ ቬንቲሌተር ተባለ፣ ወደ ጳውሎስ ሆስፒታል ሄደ።
አዲስ ወንድሙ በጳውሎስ ሆስፒታል ክትትል ቢደረግለትም ነፍሱ ግን ሊተርፍ እንዳልቻለ ይናገራል። በእኛ ቤት የደረሰው በሌላ ቤት እንዳይደርስ ከፍተኛ ጥንቃቄ ያስፈልጋል ሲልም ይመክራል። ዶክተር መንቡ እንደሚሉት ይህ ከቁጥጥር ውጪ የሆነ የመጣው የኮቪድ-19 ስርጭትና በሕክምና ተቋማት ላይ እያሳደረ ያለው ጫና ለሌሎች በሽታዎች የሚሰጡ ሕክምናዎች ላይም ተጽዕኖ እያሳደረ ነው። ጥናቶች ገና ባይጠኑም የሕክምና ባለሙያዎች ላይም የአካልና የመንፈስ መዳከም እያመጣ እንደሆነም ያሰምሩበታል።
የኦክሲጅን ፍላጎት ለአይሲዩ ብቻ ኮቪድ ብቻ ሳይሆን ለኦፕሬሽን ክፍልም ለሌሎች ክፍሎችም ብዙ ስለሚያስፈልግ ኦክሲጅንም ብቻ አይደለም፣ ሌሎች ኮንሲመብሎች፣ መድኃኒቶች እንደዚህ ፍላጎቱና የአይሲዩ ኮስቱ ቀላል አይደለም እና እነዚህ ማስቀጠልም ብዙ ዲፊካልቲ እየሆነ እንደሆነ ያስታውቃል። ኖርማሊ ኮቪድን ማከም ጽኑ ህሙማን ክፍል መስራት በጣም ስትረስ ያለው ነገር ነው። ይህ እንዳለ ሆኖ ደግሞ ተጨማሪ ስትረስ ማለት ምን ማለት ነው? የሚፈልግን ሰው አገልግሎት መስጠት ሳትሺ ስትቀሪ፣ ለምሳሌ ማሽን ፈልጎ ሰው ሳያገኝ ስታይ፣ ኦክሲጅን ፈልጎ ወይም ደግሞ ሰዎች እያከም ሲያለ ኦክሲጅን እጥረት ሲያጋጥምሽ፣ ዲያሊሲስ እየፈለገ ዲያሊሲስ ማድረግ ሲቀር፣ ወይም ደግሞ የትኛውን ታካሚ ቀድሜ ዲያሊሲስ ለር፣ ለየትኛው ታካሚ ኦክሲጅን ልስ፣ ለየትኛው ታካሚ ማሽን ልስ የሚለው ስትረስ ራሱ ቀላል አይደለም። ባለሙያው ላይ የሚኖረው ስትረስ።
ኢትዮጵያ ውስጥ ያለው የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ ደርሷል። የጤና ጥበቃ ሚኒስቴር ዕለታዊ መረጃ እንደሚያሳየውም በአሁኑ ሰዓት ከ752 በላይ ግለሰቦች በኮቪድ-19 ተይዘው ጽኑ ህሙማን ክፍል ውስጥ ይገኛሉ። በመሆኑም ህብረተሰቡ ማስክ በማድረግ እጆችን በየጊዜው በመታጠብና ርቀትን በመጠበቅ ራሳቸውንና ቤተሰባቸውን እንዲጠብቁ ሁሉም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ ቆየን ለዘገባው እናመሰግናለን። የኬንያ የሀገር ውስጥ ጉዳይ በሀገሪቱ የሚገኙ ሁለቱም የስደተኛ መጠለያዎች በሁለት ሳምንታት ውስጥ እንዲዘጉ ውሳኔ አስተላልፏል። ፍሬድ ማቲያንጊ የኬንያ የሀገር ውስጥ ጉዳይ ሚኒስቴር የተባበሩት መንግስታት የስደተኞች ተራድኦ ድርጅት ዳዳብና ካኩማ ካምፖችን እንዲዘጋ ባለፈው ማክሰኞ ትዕዛዝ ሰጥተዋል። ስደተኞች በውሳኔው ግራ መጋባታቸውን ሲገልጹ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ከሚመለከታቸው አካላት ጋር እየተወያየ መሆኑን አስታውቋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
የኬንያ መንግስት በሀገሩ የሚገኙ ሁለቱም የስደተኞች መጠለያዎች እንዲዘጉ ወስነዋል። የሀገር ውስጥ ጉዳይ ሚኒስትሩ ፍሬድ ማቲያንጊ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ስደተኞቹን ከማክሰኞ ጀምሮ በሁለት ሳምንት ጊዜ ውስጥ ከካምፖቹ ማስወጣት እንዳለበት ለድርጅ የድርጅቱ ኬንያ ቢሮ ኃላፊዎች አብራርተዋል። በተመሳሳይ በ2016 ዓ.ም ተመረጠ በሀገር ደህንነት ስጋት ምክንያት የድዳብ ስደተኞች ካምፕ እንዲዘጋ ውሳኔ ተላልፎ የነበረ ሲሆን በአትላንታ ወደ ተዛዛቸው የሀገር ውስጥ ሚኒስትሩ የኬንያ መንግስት ለጉዳዩ የሚደራደርበት ምክንያት የለም ብለዋል። ለስደተኛ ትራዶ ድርጅት ተወካዮች የተባበሩት መንግስታት ድርጅት የስደተኞች ጉዳይ አሃዝ እንደሚያሳየው በድዳብና በካኩማ ስደተኞች መጠለያ ከ400,000 በላይ ስደተኞች ይኖራሉ። በመጠለያዎቹ ኑሯቸውን የመሰረቱት ስደተኞች ታዲያ ማክሰኞ የተላለፈው ውሳኔ እንዳሳሰባቸው ገልጸዋል። አቶ ተስፋዬ ጌታቸው በድዳብ ካምፕ ለ20 ዓመት ኖሩ ትውልድ ኢትዮጵያዊ ስደተኛ ናቸው።
ያሳስባል። ምክንያቱም ቤተሰብ ይዘህ በዚህ ሰዓት እንደዚህ ተንቀሳቀስ ይባል የምታመጣው ምንም ነገር የለም። ያው ሻንጣህን ብቻ ይዘህ መውጣት እንጂ፣ ምክንያቱም በሰው ሀገር ውስጥ ነው የምትኖረው። የሌለው ሀገር የለውም። መጥቶ የሚጫንብህ የውጭ ፕሬዠር ካለ የግድ ትንቀሳቀሳለህ እና ሁሉም ነገር የሚያሳስብ ነው።
በካኩማ ስደተኞች መጠለያ ያሉትም በውሳኔው ግራ ተጋብተው እንዳሉ ነው አቶ ላቆፍሬ በካምፑ የኢትዮጵያውያን ማህበረሰብ ተወካይ የገለጹት።
አዎ ካምፑ ሊዘጋ ነው፣ እንደዚህ ነው ኢንፎርሜሽኖቹ ልክ የተደረገው እንደዚህ ነው እንጂ ይፋዊ ኢቨንትን ውስጥ ያገኘ አይደለም። ግን ከዩኤን ያለው እንዲዎች አንዳንድ ኢንፎርሜሽን ካምፑ ሊዘጋ ነው እንደዚህ ነው ብሎ ዩኤን እንዲህ ሊዘጋው ነው እና ካኩማ እንደውም 14 ቀን ነው የሚለው ራሱ 14 ቀን ውስጥ እንዲዘጋ የሚል ውሳኔ ሰጥቷል የሚል ነው አንዳንድ ኢንፎርሜሽን እንትን የሚሉት። ግን ያ ደግሞ 14 ቀን ማለት ምን እንደሆነ ራሱ አይደለም። ካምፕን ያክል አንድ ግለሰብ እንኳን ከሀገር እንዲወጣ የሚሰጥበት ጊዜም አይደለም። በዚህ ይዘት ከሆነ እኔ እንጃ። አንዳንዴ እንደዚህ አይነት ውሳኔ እርግጠኛ ትክክለኛ ውሳኔ ከሆነ መንግስት እንደዚህ አይነት ውሳኔ ይሰጣል ብዬ እንደ ሙሉ እምነት የለኝም። ምክንያቱም የተሰጠው ቀን በጣም ትንሽ ነው።
ውሳኔው ከተላለፈ በኋላ ከኬንያ መንግስትም ይሁን ከዩኤንኤችሲአር መጥቶ ስደተኞችን ያናገር አካል አለ?
ምንም ነገር ያናገረው ነገር የለም።
እርሶስ እንደ ማህበረሰብ ተወካይ ምን እያሰቡ ነው?
አለ ፕሮግራም አለ ማህበረሰቡ ያለ ነው። እንደዚህ ሽማግሌዎች ተሰብስበን ያለው ሁኔታ ዩኤንን በዚህ ሂደት ላይ ነው ብለን እንደ ኮሚኒቲ፣ ምክንያቱም የእኛም ብቻ ሳይሆን ከጎረቤት ሀገር ያሉ እንትኖችንም በጋራ ሆነን ነው እንደዚህ አይነት ጥያቄዎች ማቅረብ በግል ተናጠል ሳይሆን፣ ምክንያቱም የሁሉም እከሌን ከእከሌ የሚል አይደለም። አሁን ከሶማሌ አሉ፣ ከኡጋንዳ አለ፣ ኤርትራ አሉ፣ ወደ 9 ሀገር ኔሽኖች አሉ እዚህ ቦታ ላይ። ያ እነዚያ ሁሉ ተነጋግረን የዚህን ፕሮግራም ይዘናል እና ብሎክ ሊደሮች እንደ እንትን እንዲሉን እንትን እያደረግን ነው እንዲያሰባስቡን። እንግዲህ ከዛ በኋላ ምን እንደሚሆን አናውቀውም። ያለህን ተስፋ የመኖር ተስፋን ሁሉ የሚያጨልም ነው። ምክንያቱም ወዴት የምትንቀሳቀስበት አይደለም። ወደ ሀገር የማይመለስ አለ። በዛ ሁኔታ ላይ ደግሞ እዚህ ተረጋግቶ የማይኖር አለ። ብሄዶስ ተመልሶስ ደግሞ እንዴት እኖራለሁ የሚለው ነገር ዲስአፖይንት ስለሚያደርግ በጣም መጥፎ ሳይኮሎጂካሊ በጣም ይጎዳል።
አቶ ላቀው ስደተኞች በፊትም የኮሮና ቫይረስ ወረርሽኝ ባስከተለው ቀውስ ኑሯቸው መናጋቱን ጠቁመው የኛ ውሳኔ ስታከልበት የስደተኛውን ችግር አባብሰዋል ብለዋል። የኬንያ መንግስት ውሳኔን ለስደተኞች መብት የሚቆረቆሩ ድርጅቶችም ኮንነዋል። ኦትሴኖ ነሙዋያ የሂውማን ራይትስ ዎች ምስራቅ አፍሪካ ሰብአዊ መብት አያያዝ አጥኚ ናቸው። ኬንያ ከትውልድ ሀገራቸው ጦርነትና የሰብአዊ መብት ጥሰትን ሸሽተው ተገን የጠየቁትን የማስጠለል ግዴታ አለባት ብለዋል።
We don't know, it is hard to tell. In the past 2 threats, I think there has been very high level engagement with Kenya.
ስለዚህኛው ውሳኔ መጽናት መናገር ከባድ ነው። የበፊቱ ካምፖቹን እንዘጋለን ዛቻዎችን በተመለከተ በኬንያ መንግስትና በዓለም አቀፍ ማህበረሰብ መካከል ምክክር ሲደረግ እንደነበር አስታውሳለሁ። ያንም የዓለም አቀፉ ማህበረሰብ ግዴታቸውን እንዲወጡ የሚል ነበር ኬንያ ጥሪ ያቀረበችው። በፊት ኬንያ ሰሞታ ስታቀርብበት የነበረው በድዳብ ካምፕ ላይ ነው። አሁን ካኩማ የሚዘጋ የሚል ነው ጥያቄው። ሌላው መታወቅ ያለበት ስደተኞቹ ሀገራቸውን የሸሹበት ምክንያት ነው። የሶማሊያ፣ የደቡብ ሱዳን፣ የቡሩንዲና የሌሎች ሀገሮች ሁኔታዎች አሁንም ለስደተኞቹ አስጊ ነው። ስለዚህ ኬንያ እነኚህን ስደተኞች የማስጠለል ግዴታ አለባት ብለዋል። ነማያ አክለው ኬንያ ካምፖቹን መዝጋት ብትፈልግ የተሻለ እቅድ ሊኖራት ይገባል ካለ በኋላ ከ400,000 በላይ የሚያስጠልሉ ስደተኛ ካምፖችን በ14 ቀን መዝጋት ይውል ሊሆን አይችልም ሲል ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ስለ ጉዳዩ ከኬንያ መንግስት ጋር እየመከረ መሆኑን በትላንቱ መግለጫው ጠቅሷል። ኬንያ ስደተኞቹ ላለፉት አመታት ለማስተላለፉ አመስግኖ የተላለፈው ሳኔ በካምፕ ውስጥ ያሉትን ሰዎች ኑሯቸውን የሚያናጋ ነው ብለውታል። ስለዚህም የኬንያ መንግስት ተገን ጥያቄዎችን ከለላ እንዳይከለክል ጠይቋል። በኬንያ ካሉ ስደተኞች የሶማሊያና የደቡብ ሱዳን ብዙውን ቁጥር ሲይዙ ከ29000 በላይ የሚሆኑት ኢትዮጵያውያን ስደተኞችም ከዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ቀጥለው በአራተኛ ደረጃ ላይ ይገኛሉ። ለአሜሪካ ድምጽ ገልሙዳይት ከናይሮቢ።
በማዳመጥ ላይ የምትገኙት በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናስተናዳላችሁን የጋቢና ቪኦኤ መርሃ ግብርን ነው። አብራችሁን ስለሆናችሁ እናመሰግናለን። በምዕራብ ኦሮሚያ የሚገኙና የአሜሪካ ድምጽ ያነጋገራቸው ነዋሪዎች ከታጣቂዎች ጋር አላቸው በተባለ ግንኙነትና ስንቅ በማቀበል የተጠረጠሩ ግለሰቦች ታስረው እየተንገላቱ እንደሆኑ ገለጹ። የኦሮሚያ ክልል መንግስት በበኩሉ ታስረው በህግ እየተጠየቁ ያሉት ግለሰቦች ለሸማቂው ኃይል ስንቅና መረጃዎችን የሚያቀብሉ እንዲሁም በተለያዩ ነገሮች እገዛ የሚያደርጉ መሆናቸው ስለተደረሰበት ነው ብሏል። ከነዋሪዎቹ በተነሳው ቅሬታና ከመንግስት በተሰጠው ምላሽ ዙሪያ የህግ ባለሙያ አነጋግረናል። ዘገባውን ያጠናቀረችው ፀሐይ ዳምጠው ዝርዝሩን ታስደምጠናለች።
በጅማ ዞን ሊሙሰቃ ወረዳ ነዋሪ አቶ መገርሳ ጁንዲ የአካባቢው ወጣቶች ከታጣቂዎች ጋር ትገናኛላችሁ፣ ስንቅ ታቀብላላችሁ በሚል በመንግስት የጸጥታ ኃይል ችግር እየደረሰባቸው እንደሆነ ይናገራሉ። ወጣቶቹ ታጣቂዎቹ ያሉበትን ቦታ እንዲያሳዩም ጫና እየተደረገባቸውና የዕለት ኑሯቸው እየተስተጓጎለ ነው ሲሉ ያማርራሉ።
ወደነ ጅማና ሊሙሰቃ ከዘት ራኮ ነገኛ ሀማደ ከንጅሩ ኩኒትሞ አባዎሸኔ ቤት ጀቹራኒ ኡመተ ወለቲ ከባኒ ዲካኒ ደማጅሩ።
በጅማ ዞን ሊሙሰቃ ወረዳ ውስጥ ነው ከፍተኛ የጸጥታ ችግር ያለው። ይህም ኦነግ ሸኔን ታውቃላችሁ በማለት ህብረተሰቡን በአንድ ቦታ ሰብስበው እያሰሩ ነው። በከተማው የሚገኙ ነዋሪዎችን ቤተሰቦቻቸው ናቸው ኦነግ ሸኔን የሚረዱ በማለት እያሰሩ ነው ያሉት። አሁን ደግሞ በተለይ እናቶች ከህፃናት ጋር ነው እየታሰሩ የሚገኙት። ለምሳሌ መምህርት አስቴር ፈቃዱ በወረዳው የሁለተኛ ደረጃ ትምህርት ቤት መምህርት ናት። ከባለቤቷ ጋር ከተለያዩ 3 ዓመት ሆኗቸዋል። ነገር ግን ባለቤትሽ ከታጣቂዎች ጋር ነው የሚሰራው፣ የት እንዳለም ታውቂያለሽ፣ ንገሪም ብለዋት ከልጆቿ ጋር እስር ቤት ትገኛለች። እሷ ብቻ አይደለችም፣ ብዙ ሴቶች በወረዳው ኦነግ ሸኔን ትረዳላችሁ ተብለው እየታሰሩ ይገኛሉ። በገጠር ላይ ታጣቂዎችን እናንተ ናቸው የምትቀልቡት ብለው ህብረተሰቡን እያንገላቱት ይገኛሉ። የመንግስት ጸጥታ ኃይል ደግሞ ወደ ገጠር ሲሄድ የሰው ቤት ያቃጥላል፣ ንብረት ያቃጥላል። ብዙ ሰዎች ቤታቸውን ጥለው እየሸሹ ነው። ሴቶችን ይደፍራሉ። ከፍተኛ ችግር ውስጥ ነው ያለ ነው። ስለዚህ የሚመለከተው አካል እንዲያውቅልን ለማለት ነው።
ሌላው የምዕራብ ወለጋ መነሲቡ ወረዳ ነዋሪ አቶ ለታ በከኮ ባሎቻቸው ከታጣቂዎች ጋር ግንኙነት እንዳላቸው የተጠረጠሩ ሚስቶች ታስረው እንደምንገላቱ ይገልጻሉ።
ጫካ ውስጥ በሽምቅ ውጊያ ላይ ይገኛል ብለው ያሰቡትን የአንድ ግለሰብን ባለቤት ይዘው ባለቤትሽን አቅርቢ፣ የት እንዳለ ታውቂያለሽ በማለት ልጆቿን ለብቻ አስቀርተው ብዙ ጊዜ ለእስራት ዳርገዋታል። በየቀኑ ያስሯታል፣ በየቀኑ ያንገላቷታል። ብዙ ስቃይ ነው ያደረሱባት። በሌላ በኩል ደግሞ ልጆቻቸው ጫካ ውስጥ በሽምቅ ውጊያ ላይ እንዳሉ የተጠረጠሩና ስንቅ በማቀበል የተጠረጠሩ ግለሰቦች ቤቶችም ተቃጥለዋል።
የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ግለሰቦቹ የምታሰሩት ከታጣቂዎቹ ጋር ያላቸው ግንኙነት ሲረጋገጥ መሆኑን ተናግረዋል።
ሸማቂ ለኦሮሚያ አሁን የመጀመሪያው አይደለም። ምናልባት ከቀጠና ቀጠና ሊለያይ ይችላል። በምዕራብ ኦሮሚያ ቀድሞ ያልነበሩ ሁኔታዎች ተፈጥሮ ሊሆን ይችላል። በሌላኛው የኦሮሚያ ክልል ደግሞ ሸማቂ 50 ዓመት ከክልሉ ጋር የኖረበት ሁኔታ አለ። ስለዚህ ሸማቂ እንዴት ይጠፋል? እንዴት ይወገዳል? ምን አይነት ስራ መሰራት አለበት? ይሄ ግልጽ ነው እና አንደኛ ይሄ እንገነዘበው ይገባናል። ሁለተኛው የሸማቂን ለማጥፋት በሚደረግ እንቅስቃሴ ውስጥ የሸማቂ ደጋፊዎች ናቸው ተብሎ የሚታሰሩ ይኖራሉ። በትክክል ይሄ የሎጂስቲክ አባላት ሆኖ የሚያገለግሉ፣ የፋይናንስ ኃይል ሆኖ የሚያገለግሉ፣ መረጃ ሆኖ የሚያገለግሉ፣ በህዝብ አደረጃጀት ውስጥ የሚሳተፉ ደጋፊ ብቻ ሳይሆን አባሎች ጭምር ስላሉ እነሱ በሚኖረው መረጃና ህጉ ሊያስቀጣው ይችላል ተብሎ በሚገመት ደረጃ እርምጃ ይወሰድባቸዋል። ህጋዊ እርምጃ።
የኦሮሚያ ክልል ልዩ ኃይልና ምልሻ አባላት የአርሶ አደር ቤት ማቃጠልን፣ ዝርፊያና ጾታዊ ጥቃትን ጨምሮ በህብረተሰቡ ላይ እየተፈጸሙት ነው የተባለውን ሰብአዊነት የጎደለ አድራጎትና ወንጀልን በተመለከተ ምላሽ እንዲሰጡ የተጠየቁት አቶ ጅብሪል
ገበሬውን ከቤት ለማፈናቀል ይሞከራል፣ ይሄ የቀረበው በሸኔ አባላት ደጋፊዎች ናቸው በሚል ሴቶች ይደፈራሉ፣ ቤት ከቤት ሰው ይፈናቀላል የሚለው ነገር መሰረተ ቢስ ክስ ነው።
በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የህግ ባለሙያ አቶ ቸርነት ሆርዶፋ የህብረተሰቡን ጥያቄና የመንግስት ምላሽን አተያይተው የህግ አስተያየት ሰጥተዋል።
አንድ ነገር መታወቅ ያለበት በዚህ በወንጀለኛ መቅጫ ህጋችን ላይ ወንጀል የግል ኃላፊነት ብቻ ነው የሚያወጣው። ወንጀል የወል ኃላፊነት አያመጣም። ወንጀል አስቦ ያደረገውን ሰው ብቻ ነው የሚያስጠይቀው፣ ሌላ ሰው አስጠይቅም። ስለዚህ የወንጀል ኃላፊነት ወደ ሌላ አይተላለፍም እያልኩ ነው። ይህንን ወንጀል ህጉ አንቀጽ 41 ላይ ማንበብ ይቻላል። የባል ወደ ሚስት፣ የሚስት ወደ ባል፣ የልጅ ወደ ቤተሰብ የሚመጣበት ሁኔታ የለም። ነገር ግን ይሄ ለምን እንደሚከሰትም መረዳት ተገቢ ነው። አንዳንድ ጊዜ የእኛ የፍትህ ተቋማት ካለባቸው ደካማነት አንጻር እና እነኚህ የሽምቅ ተዋጊዎች ደግሞ እንቅስቃሴ የሚያደርጉበት አካባቢ ላይ በአብዛኛው ህብረተሰቡን በማስፈራራት እና ስጋት ውስጥ በመጣል የሚደረግ እንቅስቃሴ ስለሆነ መረጃ የሰጠ ሰውም የጥቃት ሰለባ ስለሚሆን ቤተሰብን በመያዝ መረጃ የመሰብሰብ ነገር ይደረጋል። ነገር ግን ይሄ ፈጽሞ ተቀባይነት የሌለው በህገ መንግስቱም በወንጀል ህጉም ተቀባይነት የሌለው ነገር ነው። በወንጀል ውስጥ ቀጥታ ተሳትፎ የሌላቸውን ሰዎች ይዞ ማሰቃየትና ወንጀለኛውን ነገሩ የት ነው ያለው መረጃ ስጡ የሚለው ነገር ሌላ የሰብአዊ
ከታጣቂዎች ጋር ግንኙነት ያለው የረዳቸው መረጃ የሰጠ እንዲሁም ስንቅ ያቀበለ በሚል በወንጀል ድርጊቱ ህግ እንዲጠየቅ መደንገጉን አቶ ቸርነት ያስታውሳሉ።
እነኛ ሰዎች ወንጀል የሚሰሩ ሰዎች የሚሰሩትን ውስጥ መሳተፍ አይደለም፣ ማነሳሳት አይደለም፣ መርዳት አይደለም። ነገር ግን መረጃ እነሱ ወንጀል መስራታቸው እየታወቀ ለመንግስት አለማሳወቅ በራሱ የሚያስጠይቅ ተግባር ነው ማለት ነው። ይሄንን መረዳት ያስፈልጋል። አንዳንድ ጊዜ ሳንፈልግ ተገደን ወንጀል ልንስጠት ከአቅማችን በላይ ሆኖ ማለት በግዴታ ሽምቅ ተዋጊ ሊደረግ ይችላል። ሰው በግዴታ አሰልጣኝ ሊሆን ይችላል። ብዙ ነገር ለዛ ወንጀል የሚሆኑ ነገሮችን የሚሰራ ሰው ሊሆን ይችላል። ስለዚህ ይህ ሰው በመላ ፍላጎቱና ሀሳቡ የሚያደርገው ተረድቶ ውጤቱንም አውቆ ተቀብሎ እሱን አደረገ ወይስ በሌላ ተጽዕኖ ራሱን ብሎ ነው ያደረገው ይሄን ነገር የሚለው ነገር በግምት ውስጥ ማስገባት ይገባል። ማለት ለመንግስት አካላት የማሳወቅ ጊዜ የማይሰጥ መሆን አለበት፣ እድል የማይሰጥ መሆን አለበት። እድል የሚሰጥ ከሆነ ሊያስቀጣ ይችላል።
አቶ ቸርነት የፍትህ ተቋማት የዘመነ የመረጃ አሰባሰብ መከተል አለባቸው ሲሉም አክሏል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት የጋቢና ቤ መሰናዶን እዚህ ላይ አጠናቀቅን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቤ በማለት አድርሱን።
ጋቢና ቪኦኤ አት ቪኦኤኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። 2022076379 በሚለው ስልክ ቁጥር ዋትስአፕ ላይ ገብታችሁ ልትጽፉልን ወይም የድምጽ መልእክት ልታስቀምጡልን ትችላላችሁ። እንዲሁም በቴሌግራም ገጻችን ቪኦኤ ጋቢና በማለት መርሃ ግብሮቻችንን ልታደምጡ ትችላላችሁ። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዋና አዘጋጅነት ሰለሞን አባተ ከመላው የአሜሪካ ድምጽ ዘጋቢዎችና ጋዜጠኞች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት በመዝናኛ መርሃ ግብር እንጠብቃችኋለን። ደህና ደሩ። ለመመለስ ቢቻል ለአንድ ቀን በታመን ሁሉም ሄዶ ዛሬን ጥሪ አድርጋ በሞት የተለየና ትናንት አንድ ናቸው ሁለቱም ዳግመኛ I'm not afraid to die.